ርዕሰ ሊቃነ ጳጳሳት ፍራንችስኮስ በትናንትናው ዕለት ማለትም ታህሳስ 30 ቀን 2010 ዓመተ ምህረት በቫቲካን በሚገኘው የቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምእመናን በተገኙበት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት በተለያዩ ምክንያቶች ደካማ ለሆኑ የማኅበረሰብ ክፍሎች ንቀት ማሳየት ሰይጣናዊ ተግባር ነው ማለታቸው ተገለጸ። ለዝርዝሩ መብራቱ ኃይለ ጊዮርጊስ።
ርዕሰ ሊቃነ ጳጳሳት ፍራንችስኮ በትላንትናው ዕለት ማለትም በታህሳስ 30 2010 ዓ.ም በቫቲካን በሚገኘው የቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምእመናን በተገኙበት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት በተለያዩ ምክንያቶች የተነሳ ደካማና ምስኪን በሆኑ የማኅበረሰብ ክፍሎች ላይ የምናሳየው ንቀት ሰይጣናዊ ተግባር ነው ማለታቸው ተገለጸ። በተለያዩ ምክንያቶች የተነሳ ደካማና ምስኪን በሆኑ የማኅበረሰብ ክፍሎች ላይ እንድናሾፍ የሚገፋፋን በውስጣችን ያለው ነገር ምንድን ነው በማለት ጥያቄን በማንሳት ስብከታቸውን የቀጠሉት ቅዱስነታቸው እጅግ በጣም ጠንካራ የሆኑ ሰዎች በጣም ደካማ የሆኑትን ሰዎች እንደሚበድሉ የሚያሳይ በመጽሐፍ ቅዱስ ውስጥ የተከሰቱ በርካታ ክስተቶች እንዳሉ ቅዱስነታቸው ጠቅሰዋል። በዚህ አይነቱ ባህሪ ውስጥ ሁልጊዜም ቢሆን ሰይጣን እንደሚገኝ የገለጹት ቅዱስነታቸው ሰይጣን መቼም ቢሆን የርህራይ ስሜት ሊኖረው አይችልም ብለዋል። በዕለቱ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የላቲን ሥርዓት አምልኮ አቆጣጠር ደንብ መሠረት በቀዳሚነት ከመጀመሪያው ከመጽሐፈ ሳሙኤል ከምዕራፍ 1 ከቁጥር 1 እስከ 8 ላይ ተወስዶ በተነበበው ምንባብ ላይ በተጠቀሰው በተራራማው በኤፍሬም አገር የሚኖር ሂልቃና የሚባል አንድ ሰው እንደነበረ፣ እርሱም ኤፍሬማዊ ሲሆን እርሱም አንዲቱ ሐና ሌላይቱ ፍናና የተባሉ ሁለት ሚስቶች ነበሩት። ፍናና ልጆች ሲኖሯት፣ ሐና ግን ምንም ልጅ አልነበራትም በሚለው የመጽሐፍ ቅዱስ ታሪክ ላይ ተመርኩዘው ስብከታቸውን የቀጠሉት ቅዱስነታቸው ፍናና ጣውንቷ የሆነችውን ሐና ልጅ ስላልነበራት ከማጽናናትና ከማበረታታት ይልቅ ትጨቁናት ታበሳጫትም ነበር ካሉ በኋላ ይህም ድርጊቷ ሐና መሃን መሆኗን በማስታወስ እንድታዝንና እንድታለቅስ አድርጓት እንደነበረ ቅዱስነታቸው አስታውሰዋል። በመጽሐፍ ቅዱሳችን ውስጥ በተመሳሳይ መልኩ ይህንን ታሪክ የመሳሰሉ በርካታ የሆኑ ምስኪን የሚባሉ የማኅበረሰብ ክፍሎች ላይ የሚደርሰውን በደልና መገለል የሚያሳይ ታሪክ ተጠቅሶ እንደሚገኝ ያስታውሱት ቅዱስነታቸው የአብርሃም ሚስት የሆኑትን የአጋርንና እንዲሁም መሃን የነበረችውን የሳራን ታሪክ በዋቢነት ጠቅሰዋል። በምስኪኖች ላይ ማላገጥና እነርሱን ማሳፈር ብዙን ጊዜ በእኛ በሰዎች ላይ የሚታይ ባሕሪ መሆኑን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በተጨማሪም የዳዊትንና የጎልያድን ታሪክ እንዲሁም በችግርና በመከራ ውስጥ ይገኙ የነበሩትን ምስኪን የሆኑ ባሎቻቸውን ሲያሳፍሩና ሲያሰቃዩ የነበሩትን የኢዮብና የጦቢያ ሚስትን በዋቢነት ማንሳት እንደሚቻል ቅዱስነታቸው አክለው ገልጸዋል። ይህንን በተመለከተ ቅዱስነታቸው እንደሚከተለው ብለዋል።
እስቲ አንድ ጥያቄ ላንሳላችሁ። በእነዚህ ሰዎች ልብ ውስጥ ያለው ነገር ምንድን ነው? ምስኪን የሆኑ ሰዎችን እንድናዋርዳቸው፣ እንድንገፋቸውና እንድናላግጥባቸው የሚያደርገን በውስጣችን ያለው ነገር ምንድን ነው? በጥንካሬው ከእኛ ከሚበልጥ ሰው ጋር ይህንን ግብግብ የምናደርግ ከሆነ አሁን ምናልባት በጥንካሬ ከእኛ የተሻሉ ሆነው በመገኘታቸው የተነሳ በተፈጠረው የቅናት መንፈስ ሊሆን ይችላል ብለን ለመገንዘብ እንችል ይሆናል። ነገር ግን ምስኪን የሚባሉ ሰዎች ላይ መፈጸማችን ለምን ይሆን? ይህንን እንድናደርግ የሚገፋፋን በውስጣችን ያለው ነገር ምንድን ነው? የሌላውን ሰው ምስኪንነት ተመርኩዘን ራሳችንን ለመጥቀም እንችል ዘንድ ሌላውን እንደ ምስኪን በመቁጠር እርሱን በማሳፈርና በመጨቆን የራሳችንን ደህንነት ለማረጋገጥ ከመነጨ ልማዳዊ ፍላጎት ነው? ይህንን እንዴት እንረዳዋለን?
በማለት ቅዱስነታቸው ጥያቄን አንስተዋል። የዚህ ዐይነቱ ጭካኔ የተሞላበት ድርጊት ሕፃናትም ሳይቀሩ አንዳንዴ የሚፈጽሙት የጭካኔ ተግባር እንደሆነ በማስታወስ ስብከታቸውን የቀጠሉት ቅዱስነታቸው እርሳቸው ልጅ በነበሩበት ወቅት የገጠማቸውን ገጠመኝ በማስታወስ በሰፈራቸው ትኖር የነበረ አንድ በአእምሮ ሕመም በጣም ተሰቃይ የነበረች ሴት እንደነበረች አስታውሰው በሽታዋ በጣም የከፋ ስለነበር ከቤት በመውጣት በየመንገዱ ላይ ትዞር እንደነበረ ቅዱስነታቸው ገልጸዋል። ለዚህች የአእምሮ ህመምተኛ ለሆነች ሴት አንዳንድ ሴቶች ምግብና አልባሳት ይሰጧት እንደነበረ ገልጸው በወቅቱ የነበሩ ሕፃናት ግን እንሂድና ያችን በአእምሮ ህመም የምትሰቃየውን ሴት እንፈልጋት ትንሽ እንድታዝናናን ከሷ ጋርም እንጫወት እንቀልድባት ይሉ እንደነበረ ቅዱስነታቸው አስታውሰው ሕፃናትም ቢሆን ምስኪን በሚባሉ የማኅበረሰብ ክፍሎች ላይ አንዳንዴ እንደሚያላግጡ ቅዱስነታቸው አስታውሰዋል። ዛሬም ቢሆን በየትምህርት ቤቱ ቀጣይነት ባለው መልኩ ምስኪንና ደካማ በሆኑ ሰዎች ላይ የማደናበሪያና የማስፈራሪያ ተግባራት እንደሚፈጸሙ ገልጸው እነዚህ በተለያዩ ምክንያቶች የተነሳ ምስኪንና ደካማ የሆኑ ሰዎችን ለመጉዳት፣ ለመጨቆን፣ ለመጨፍለቅ፣ ለመቆጣጠር ወይም ለማሰቃየት የመፈለግ ዝንባሌ እንዲሁም አንተ መጤ የሆንክ ሰውነ ወይም ደግሞ አንተ በመልክ ከኛ ልዩነ በማለት የግፍ ጭቆና አሁንም ቢሆን እየተፈጸመ እንደሚገኝ ጠቅሰው በመጽሐፍ ቅዱሳችን ታሪክ ውስጥ የተጠቀሱት ፍናና ወይም ማጋር ወይም የጦቢት ሚስት ወይም ደግሞ የኢዮብ ሚስት የፈጸሙት ግፍ ብቻ ሳይሆን አንዳንድ ሕፃናትም በተለያዩ ምክንያቶች ደካማና ምስኪን በሆኑ የማኅበረሰብ ክፍሎች ላይ የሚፈጽሙት ግፍ እንደሆነም ገልጸዋል። ታዲያ ይህ ሌሎችን የማዋረድና የማሰቃየት ተግባር ከየት ነው ሊመነጭ የቻለው በማለት ጥያቄን በማቅረብ ስብከታቸውን የቀጠሉት ቅዱስነታቸው ምናልባትም የሥነ አእምሮ ጠበብቶች በሚሰጡት ትንታኔ መሠረት ይህ ባሕሪ የሚመነጨው ደካማ ወይም ምስኪን የሆኑ ሰዎችን ለማጥፋት ካለን ፍላጎት የመነጨ ነው ብለው ሊመልሱ ይችሉ ይሆናል ካሉ በኋላ ለእኔ ግን አሉ ቅዱስነታቸው፣ ለእኔ ግን የዚህ ዐይነቱ ባሕሪ የሚመነጨው ከሰይጣንና ከኀጢአት ብቻ ነው ብለዋል። እኛም መልካም ሥራ ለመሥራት ስንነሣ በጎ የሆነ ፍላጎት ሲኖረን ለጋቾች ስንሆን እነዚህንና እነዚህን የመሳሰሉ በጎ የሆኑ ተግባራትን እንድንፈጽም እኛን የሚያነሳሳን መንፈስ ቅዱስ ነው ብለን እንደምናምን ሁሉ እኛ በውስጣችን ያለውን ውስጣዊ ፍላጎታችንን መርምረን ይህንን በደካሞችና በምስኪኖች ላይ ጥቃትን የመሰንዘር ፍላጎታችንን የሚያነሳሳው ደግሞ ሰይጣን መሆኑን እንረዳለን ያሉት ቅዱስነታቸው ምክንያቱንም ሲገልጹ በተለያዩ ምክንያቶች ደካማና ምስኪን የሚባሉ የማኅበረሰብ ክፍሎችን ለመበደል የሚያነሳሳን ዲያብሎስና የእርሱ ሥራ ስለሆነ በመሆኑ የተነሳ ብቻ ነው ብለዋል። ቅዱስነታቸው በስብከታቸው ማብቂያ ላይ እንደገለጹት የርኅራኄን መንፈስ ጸጋ ያጎናጽፈን ዘንድ እግዚአብሔርን መማጸን እንደሚያስፈልግ ገልጸው እግዚአብሔር ለእኛ ርኅራኄን የሚያደርግ አምላክ በመሆኑ የተነሳ እኛም ርኅራኄን ለሌሎች ማሳየት እንችል ዘንድ አብሮን እንዲጓዝ ልንለምነው ይገባል ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል።